ይህ የአሜሪካ ድምፅ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ መጋቢት 20 2014 ዓ.ም ምሽት ዝግጅታችን ጀመረ። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ በኢትዮጵያ ሰላምና ዲሞክራሲን ለማበረታታት በሚል ርዕስ የቀረበውን ኤስ 3199 የተሰኘ ረቂቅ ሕግ ዙሪያ ዛሬ ከተወያየ በኋላ አሳልፏል።
አንደኛ ሰላም ነው የሚጠይቀው ይሄ ቢል ሰላም ሀገሪቱ ሰላም እንዲኖር ይጠይቃል። ሁለተኛ እዚህ ባለፈው 18 ወር 17 ወር ማለት በተካሄደው ጦርነት ወንጀል ፈጽመዋል የሚባሉ አካል ከማንኛውም ማለት ተጠያቂዎች እንዲደርሱ ያደርጋል።
ረቂቅ ህጉን ደግፈው ዛሬ በዋሽንግተን ዲሲ ሰልፍ ካካሄዱ ኢትዮጵያውያንና ትውልደ ኢትዮጵያውያን መካከል ካናገርናቸው ውስጥ ነው የሰማችሁት።
የተጎዳው ሰው ወገናችን በብዛት የሚኖርበት አካባቢ የአፋሩና አማራ የተጎዳው የትግራይ ሪጅን በምዕራብ ኢትዮጵያም ያሉት የተጎዱ አካባቢዎች እነሱን እንደ ለማቋቋም ለሚደረገው ትግል ይህ ከፍተኛ ጉዳት እና የመጨረሻ ብዙ ሰዎች የሚሆኑ አካባቢ እንደውም የኛው አካባቢ ነው።
አሁን ደግሞ ረቂቅ ህጉን ተቃውሞ በትላንትናው ዕለት የተካሄደውን ሰልፍ ካዘጋጁት መካከል የኢትዮጵያና የአሜሪካን ህዝብ ጉዳዮች ኮሚቴ ሊቀመንበር የሆኑትን አቶ መስፍን ተገኔን ነው የሰማችሁት። የዘገባው ዝርዝር በአብይ ርዕሳችን ይዘናል። እነዚህና ሌሎች መሰናዶች በምሽቱ ፕሮግራማችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የፕሮግራማችን አድማጮች። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየሁ ገበያውም አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅታችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ይተላለፋል። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የአብይ ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን ዜና የማሰማችሁ ቆንጂት ታዬ ነኝ። ለአራት ወራት በእስር ላይ የነበሩት የአሶሺየትድ ፕሬስ ዘጋቢ አሚር አማን እና ፍሪላንስ የካሜራ ባለሙያ ቶማስ እንግዳ እያንዳንዳቸው በ60,000 ብር ዋስትና እንዲፈቱና ጉዳያቸውን በውጭ ሆነው እንዲከታተሉ ፍርድ ቤት ወሰነ። በተጨማሪም ሁለቱ ተጠርጣሪዎች ጉዳያቸው ውሳኔ እስከሚያገኝ ከሀገር እንዳይወጡ እግድ እንዲጣል ፍርድ ቤቱ ትዕዛዝ ሰጥቷል። የሕግ ጠበቃቸውን ያነጋገረችው ጽዮን ግርማ አጠር ያለ ዘገባ አላት።
በእስር ላይ የሚገኙት የአሶሺየትድ ፕሬስ ዘጋቢ አሚር አማንና ፍሪላንስ የካሜራ ባለሙያ ቶማስ እንግዳ የጊዜ ቀጠሮ የምርመራ መዝገብን ለመመልከት ዛሬ ማክሰኞ መጋቢት 20/2014 ዓ.ም የተሰየመው የፌዴራል ከፍተኛ ፍርድ ቤት አንደኛ ጊዜ ቀጠሮ ችሎት ሁለቱም በዋስ እንዲለቀቁ መወሰኑን ጠበቃቸው አቶ ታደለ ገብረመድን ለአሜሪካ ድምጽ ተናግረዋል። ፖሊስ ቀድሞ በተሰጠው የ12 ቀናት የጊዜ ቀጠሮ ውስጥ ጣራሁት ያለውን ለመስማት ዛሬ ተሰይሞ ለነበረው ችሎት የሁለቱን ተጠርጣሪዎችና የአንድ ምስክር ቃል መቀበሉን ለፍርድ ቤት ገልጾ ተጨማሪ 14 ቀናት እንዲሰጠው መጠየቁን ጠበቃው ተናግረዋል። ሆኖም ፍርድ ቤቱ ጥያቄውን ስላልተቀበለው ተጠርጣሪዎቹ በዋስ እንዲወጡ ወስኗል ብለዋል። ተጠርጣሪዎቹ ከእስር ተለቀው እንደሆነም የጠየቅናቸው አቶ ታደለ
ዋስትናው ጉዳይ መጀመሪያ የሚከፈለው እግድ ከኢሚግሬሽን የታገረ መሆኑን የሚገልጽ መረጋገጫ ሲመጣ ነው። ቤተሰቦች ይህን ለመስረት ሲሯሯጡ ነበረ። ኋላ ላይ እንዳረጋገጥኩት አመሻሽ ላይ ቤተሰቦቹ እንደከፈሉ ለማረጋገጥ ይችላለን። ለኢሚግሬሽን የሰጠውን እግድ ከታየ በኋላ የመፈቻ ትእዛዝ ይኖራል ብለን እንጠብቃለን።
አቶ ታደለ በተጠርጣሪዎቹ ላይ የቀረበውን የጊዜ ቀጠሮ መጠየቂያ ምክንያት እንዲያስታውሱን ጠይቀናቸው ነበር።
የተከሰሱበት በአንዲት ቀበሌ የምትገኝ የኦነግ አባላት ኢንተርቪው አድርገዋል፣ ቀርጸዋል የሚል ነው። ከኦነግና ከህወሓት ጋር ግንኙነት አላቸው። ግንኙነቱም መሰረት ተደርጎ ደጋፊ ናቸው። ይደግፋሉ ብቻም ሳይሆን የሀገር ገጽታ ግንባታ የሚያበላሽ ስራ ከውጭ ሚዲያ አብረው ሰርተዋል የሚል ነገሮች ናቸው።
በተጠርጣሪዎቹ በኩል የቀረበውን መከራከሪያ ሲያስረዱ
አህጉራዊ ህጎችንም መሰረት ተደርጎ እንዲሁም የሀገሪቷን ህግ ተጠቀስ ነበር። ህገ መንግስቱም የወንጀል ስነስርዓት ህጉና የወንጀል ፖሊሲዎችን መሰረት ተደርጎ እንዲሁም ከዓለም አቀፍ ህጎች ደግሞ የሰብአዊ መብት ቻርተሩ ፒአር እና የአፍሪካ ሂማራስ ቻርተር ያሉትን ጋዜጠኞች መብት እሱን አንስተ ነበር የሚከራከር የነበረው።
የአሶሽትድ ፕሬስ ዋና ስራ አስፈጻሚ ጁሊ ፔስ አሚር አማን በዋስ እንዲለቀቅ መወሰኑ እንዳስደሰታቸው ገልጸው ሆኖም ክስ ሳይመሰረትበት እየተመረመረ መሆኑን ተናግረዋል። ጋዜጠኛው ኢላማ የተደረገው በስራው ምክንያት በመሆኑም የኢትዮጵያ መንግስት ምርመራውን እንዲያቆም ሲሉም ጠይቀዋል። የዩናይትድ ስቴትስ ኮንግረስ አባላት የካሊፎርኒያው አዳም ሺፍ እና የፔንሲልቬኒያዋ ሜሪ ጌይ አሚር አማን በአስቸኳይ እንዲለቀቅ ሲሉ መጠየቃቸውን አሶሺየትድ ፕሬስ ዘግቧል።
ሩሲያ ዩክሬን ላይ የከፈተችውን ወረራ ለማስቆም የታለመ አዲስ ዙር ድርድር ዛሬ ቱርክ ኢስታንቡል ከተማ ላይ ተጀምሯል። በሌላ በኩል የዩክሬን ኃይሎች በሩሲያ ወታደሮች የተያዙ ተጨማሪ ከተሞችን እያስለቀቁ መሆናቸውም ተሰምቷል። ከዩክሬን ኃይሎች በኩል ከባድ ውጊያ ስለገጠማቸው ወደፊት ለመግፋት አልቻሉም ነው የተባለው። የሩሲያ የጦር ሰራዊት ዩክሬን ዋና ከተማ ኪቭ ዙሪያና በሰሜኗ ቸርኒቭ ከተማ እንቅስቃሴዎቹን እንደሚቀንስ አስታውቋል። የሩሲያ ምክትል የመከላከያ ሚኒስትር አሌክሳንደር ፎሚን ዛሬ በሰጡት ቃል ይህንን የምናደርገው በተጀመረው ድርድር ላይ የተሻለ ትምምን እንዲኖር በማሰብ ነው ማለታቸው ተጠቅሷል። የመከላከያ ሚኒስትሩ ሰርጌይ ሾጉ ኃይሎቻችን ተገንጣዮቹን ሉሃንስክ እና ዶኔትስክ አካባቢዎችን በሚጨምረው የዶንባስ አካባቢ ላይ ያተኩራሉ ማለታቸውን የተጠቀሰው የሩሲያ ፕሬዚደንት ቭላዲሚር ፑቲን ወረራውን ከመክፈታቸው ጥቂት ቀናት ቀደም ብለው ሉሃንስክ እና ዶኔትስክ ነጻ ሀገሮች ናቸው ብለው እንደነበረ የሚዘነጋ አይደለም። የቱርክ ፕሬዚደንት ሬቼፕ ታይብ ኤርዶዋን ንግግሩ ከመጀመሩ አስቀድሞ ለተደራዳሪዎቹ ባሰሙትና በቴሌቪዥን በተላለፈ ንግግራቸው ተጨባጭ ስምምነት ላይ በመድረስ ይህንን የሚያሳዝን ሁኔታ ማክተም የሁለቱ ወገኖች ፋንታ ነው ብለዋል። የኢስታንቡሉን ድርድር በተመለከተ የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባ ትናንት በቴሌቪዥን በተላለፈ ንግግራቸው ድርድሩ ትኩረት ዝቅተኛው ሰብአዊ ጉዳዮችን የሚመለከት፣ ከፍተኛው ጉዳይ ደግሞ የተኩስ አቁም ስምምነት ላይ መድረስን የሚመለከት ይሆናል ብለዋል። የዛሬው ድርድር ከመጀመሩ አስቀድሞ ዘለንስኪ ባደረጉት ንግግር ምዕራባውያን ሀገሮች በሩሲያ ላይ የጣሏቸው ማዕቀቦች በኢኮኖሚዋ ላይ የሚፈለገውን ውጤት እንዲያመጡ በደንብ በስፋት ተግባራዊ መደረግ አለባቸው ሲሉ አሳስበዋል። ይህ በእንዲህ እንዳለ አንድ ከፍተኛ የዩናይትድ ስቴትስ የመከላከያ ሚኒስቴር ባለስልጣን እንዳሉት የዩክሬን ኃይሎች በሰሜን ምስራቋ ሱሚ ከተማ አቅራቢያ የምትገኝ አንዲት ከተማ የሩሲያ ወታደሮችን አስለቅቀው ተቆጣጥረዋል። የዩክሬን ኃይሎች ኪቭ ዳርቻ የምትገኘውን ኢርፒንን መቆጣጠራቸውን ፕሬዚደንት ዘሌንስኪ ትናንት ተናግረዋል። የዛሬው ሰላም ድርድር በመካሄድ ላይ ሳለ የሩሲያ የአየር ኃይል ሚኮይላቭ በተባለች ከተማ የሚገኝ የመንግስት ህንፃ በቦምብ ማውደሙ ተሰምቷል። በርካታ ሰዎች ፍርስራሹ ውስጥ መጠመዳቸውን አገረ ገዢው አመልክተዋል። የሲንጋፖር ጠቅላይ ሚኒስትር ሊ ሂሴንግ ሉንግ ዛሬ በዋይት ሀውስ የዩናይትድ ስቴትስ ፕሬዚደንት ጆ ባይደንን ያነጋግራሉ። የሁለቱ መሪዎች ውይይት ዲሞክራቱ ፕሬዚደንት በሁለቱም ንቅፍቀ ክበቦች ፈታኝ ወቅት ላይ በሚገኙበት በዚህ ጊዜ ስትራቴጂያዊ ትስስሮችን አግልቶ በማሳየት ጠቃሚ ውጤት ይገኝበታል ብለው የባይደን አስተዳደር ባለስልጣናት ተስፋ አድርገውበታል። እንደ አውሮፓውያን አቆጣጠር ጥር 6 ቀን በዩናይትድ ስቴትስ ምክር ቤት ህንፃ ላይ የተፈጸመውን የአመፅ ጥቃት የሚመረምረው የተወካዮች ምክር ቤት ኮሚቴ ትናንት ሰኞ ምሽት በምክር ቤቱ ፊት ቀርበው የምስክርነት ቃላቸውን ላለመስጠት ለወራት ሲያንገራግሩ የቆዩትን የቀድሞ ፕሬዚደንት ትራምፕ አማካሪ ፒተር ናቫሮን እና ዳን ስካቪኖን ምክር ቤቱን በመዳፈር ተጠያቂ እንዲሆኑ በሙሉ ድምፅ ወስኖባቸዋል። ዝርዝሩን ዜና ደረጀ ደስታ ያቀርበዋል።
የኮሚቴው አባላት የቀድሞው ፕሬዝደንት ትራምፕ የንግድ አማካሪ የነበሩት ናቫሮ እና የዋይት ሀውስ ረዳት የኮሚኒኬሽን ረዳት የነበሩት ስካቪኖ እንደ አውሮፓ አቆጣጠር በ2021 በምክር ቤቱ ህንፃ ላይ የተፈጸመውን ጥቃት በሚመረምረው ኮሚቴ ፊት ቀርበው የምስክርነት ቃላቸውን ለመስጠት አለመፈለጋቸውን ምክር ቤቱን እንደ መዳፈር አድርጎ ወስዶታል። የኮሚቴው አባላት ከሆኑት መካከል የተወካዮች ምክር ቤት አባል ዴሞክራቱ ቤን ታምሰን እንዲህ ይላሉ።
የሚስተር ዳን ስካቪኖን ጉዳይ በተመለከተ ከህግ በላይ መሆናቸውን ማመናቸውን ግልጽ እስኪያደርጉልን ድረስ ለወራት ይዘውን ቆይተዋል። ሚስተር ናቫሮ በቴሌቪዥን በፖድካስትና በራሳቸው መጽሐፍ ጠቋሚ ዝርዝሮቹን ቢያካፍሉንም እጅግ በጣም አስደንግጠውናል።
ኮሚቴው በሁለቱ ላይ እንዲመሰረት ያስተላለፈው የወንጀል ክስ ከዚህ በኋላ ወደ ሙሉ ምክር ቤቱ እንደሚያመራ ተነግሯል። በዲሞክራቶች የበላይነት በተያዘው የተወካዮች ምክር ቤት ያልፋል ተብሎ ስለሚገመት ከዚያ በኋላ ስለ ክሱ ምስረታ የመጨረሻውን ውሳኔ ወደሚሰጠው ወደ ፍትህ ሚኒስቴር እንደሚያመራ እንደሚጠበቅም ተመልክቷል። ኮሚቴው ድምጽ ከመስጠቱ በፊት የትራምፕ ጠበቃ ከሆኑት ጆን ኢስትማን የጠየቀውን መረጃ ለማግኘት ባደረገው ጥረት ትልቅ ድል ማስመዝገቡ ተነግሯል። በካሊፎርኒያ የሚገኙት የፌዴራል ዳኛ ሰኞ ጧት ትራምፕ እንደ አውሮፓ አቆጣጠር በ2020 የተካሄደውን የምርጫ ውጤት ማረጋገጫ ሰርቲፊኬት እንዳይሰጥ ለማገድ ሙከራ ማድረጋቸው ወንጀል ያልፈጸሙ ሳይሆን ወንጀል መፈጸማቸውን የሚያሳይ ሊሆን ይችላል ማለታቸው ተሰምቷል። በዚያ ክርክር የተነሳም በክሊንተን የተሾሙት ዳኛ ዴቪድ ካርተር ከ100 በላይ የሆኑትን የኢስትማን የኢሜል ልውውጦችን ኮሚቴው እንዲመለከታቸው ዘንድ እንዲለቀቁ አዘዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በሰሜን ናይጄሪያ ከተማ ካዱና ወደ አቡጃ በመጓዝ ላይ የነበረ ባቡር በሽፍቶች ጥቃት እንደደረሰበት የሀገሪቱ መንግስት አስታውቋል። ምን ያህል ጉዳት እንደደረሰ የተረጋገጠ ነገር የለም። ለጥቃቱ ኃላፊነት የወሰደ ወገንም የለም። ዲሞክራቲክ ኮንጎ ሪፐብሊክ ምስራቃዊ ክፍለ ግዛት ውስጥ በተቀሰቀሱ ግጭቶች የተነሳ ብዙ ሺህ ሰዎች ወደ ዩጋንዳ መሰደዳቸው ተገልጿል። M23 የተባለው አማጺ ቡድን ባለፈው እሁድ ማታ ወታደራዊ ይዞታዎች ላይ ጥቃት ማድረሱ ከተሰማ በኋላ የዩጋንዳ የጦር ኃይል ወደ አካባቢው በርካታ ወታደሮችን ማዝመቱ ነው የተዘገበው። የሆንዱራስ ጠቅላይ ፍርድ ቤት የቀድሞ የሀገሪቱ ፕሬዚደንት ሆዋን ኦርላንዶ ሄርናንዴዝ ሱስ አስመጪ መድኃኒቶችን ወደ ዩናይትድ ስቴትስ በድብቅ በማስተላለፍ ወንጀል ለምትፈልጋቸው ለዩናይትድ ስቴትስ ተላልፈው እንዲሰጡ ውሳኔ ሰጠ። ሄርናንዴዝ ያቀረቡትን የመጨረሻ የይግባኝ አቤቱታ የጠቅላይ ፍርድ ቤቱ 15ቱም ዳኞች ውድቅ ያደረጉባቸው መሆኑ ታውቋል። መጨረሻም የተንቀሳቃሽ ምስሎች ስነ ጥበብና ሳይንስ አካዳሚ ትናንት ሰኞ ባወጣው ይፋ መግለጫ ዊል ስሚት ከትናንት በስቲያ የኦስካር ሽልማት እየተከናወነ በነበረበት ስነ ስርዓት ላይ ኮሜዲያኑን ክሪስ ሮክን በጥፊ የተመታበትን ድርጊት አውግዞ በጉዳዩ ላይ ምርመራ መጀመሩን አስታውቋል። ለምሽቱ ዜና የተያዘው ክፍለ ጊዜ በዚሁ ያበቃል። አድማጮች፣ ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ።
ቆንጂት ታየን ለዓለም ዜናዎቹ አመሰግናለሁ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ መጋቢት 20/2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ያበየ ርዕሳችን እንለፍ። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ በኢትዮጵያ ሰላምና ዲሞክራሲን ለማበረታታት በሚል ርዕስ በቀረበው ኤስ 3199 የተሰኘ ረቂቅ ዙሪያ ተወያይቶ ማሻሻያ ካደረገ በኋላ አሳልፏል። በኢትዮጵያ ያሉ ችግሮችን ለመፍታት ረቂቅ ሕጉ ያስፈልጋል ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያንም በምክር ቤቱ ውጪ በመሰብሰብ ዛሬ የድጋፍ ሰልፍ ያካሄዱ ሲሆን ረቂቅ ሕጉም እንዲጸድቅ ጠይቀዋል። በሌላ በኩል ረቂቅ ህጎቹ የሚያስቀምጧቸው ማዕቀቦች በኢትዮጵያ ያሉትን ግጭቶች ከመፍታት ይልቅ ማህበረሰቡን ለበለጠ ችግር የሚያጋልጡ ናቸው ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን በትላንትናው ዕለት የተቃውሞ ሰልፍ አካሂደው ነበር። ኮሚቴው ባሳለፋቸውና ማሻሻያ ባደረገባቸው የረቂቅ ህጉ ነጥቦች ዙሪያ ወደፊት በሰፊው እንመለስበታለን። ለዛሬ በዚህ ዙሪያ የተጠናከረው ዘገባ ቀጥሎ ይቀርባል። በዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር ሮበርት ሜንዴዝ የቀረበው S3199 ረቂቅ ህግ ዛሬ በኮሚቴው አባላት መታየት የጀመረው በዋሽንግተን ዲሲ አቆጣጠር ከጠዋቱ 4 ሰዓት ከ15 ደቂቃ ላይ ሲሆን፣ ረቂቅ ህጉ ለኢትዮጵያ ሰላምና ዲሞክራሲ ለማስፈን ጠቃሚ ነው ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን በምክር ቤቱ ውጪ በመሰብሰብ ድጋፋቸውን ገልጸዋል። ከነዚህ አንዱ የሰልፉ አስተባባሪ አቶ መስፍን አየነው ናቸው።
አንደኛ ሰላም ነው የሚጠይቀው። ይሄ ቢል ሰላም አገሪቱ ሰላም እንዲኖር ይጠይቃል። ሁለተኛ እዚህ ባለፈው 17 ወር ማለት በተካሄደው ጦርነት ወንጀል ፈጽመዋል የሚባሉ አካል ከማንኛውም አካል ተጠያቂዎች እንዲደርጉ ያደርጋል። ይሄ የማይደረግ ከሆነ ሰላማዊ ለዚህ ጦርነት እንዲቆም እንቅፋት የሚሆኑ አካላት ካሉ እነሱ ተጠያቂዎች እንዲሆኑ ያደርጋል፣ ሳንክሽን እንዲያደርግ ያደርጋል። ስለዚህ ይሄ በምንም መልኩ ሀገሪቱን አይጎዳም።
ሌላዋ የድጋፍ ሰልፉ አስተባባሪ ማዕዛ ግደይ በበኩሏ
በመጀመሪያ ሁለቱም ህጎች ረቂቅ ህጎች የሚደነግጉት በትግራይ ህዝብ ላይ ሊገለጽ ስለሚቻል ላይ ስቃይና ስቆቃ ሲያደርሱ የነበሩ አካላቶችን ተጠያቂ የሚያደርጉ ህጎች ነው። በተጨማሪ ኢትዮጵያ እንዳትጎዳ የሚፈልግ ሰው ካለ ተጠያቂ ማድረግ ያለበት የኢትዮጵያ መንግስት ነው። የኢትዮጵያ የኤርትራ ሰራዊትን በመጥራት ሌሎችንም በመጋበዝ የኢትዮጵያ ህዝቦች አካል የሆነውን የትግራይ ህዝብን ለ500 ቀናቶችና ከዚያ በላይ ሲጨፈጭፍ የኢትዮጵያ አንድነት የሚፈልግ ኢትዮጵያ እንዳትጎዳ ኢትዮጵያኖች እንዳይጎዱ የሚፈልግ አካል ለማድረግ ያለበት ኢትዮጵያ እንድትጎዳ እያደረግ ያለውን መንግስት ነው ተጠያቂ ማድረግ ያለበት።
የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ጉዳይ ግንኙነት ኮሚቴ ዛሬ ተመልክቶ ያሳለፈው S3199 ረቂቅ ህግ ለመጀመሪያ ጊዜ የቀረበው ባለፈው ዓመት ህዳር ወር ላይ ሲሆን ከሱ ጎን ለጎን HR 6600 የተሰኘና በኢትዮጵያ መረጋጋት ሰላምና ዲሞክራሲ ለማስፈን በሚል ርዕስ የቀረበው የውሳኔ ሀሳብ በህግ አውጪው ምክር ቤት የውጭ ጉዳይ ቋሚ ኮሚቴ እንዲያየው ተልኳል። ረቂቅ ህጎቹ በርካታ ድጋፍና ተቃውሞ እያስተናገዱ ሲሆን የኢትዮጵያና የአሜሪካን ህዝብ ጉዳዮች ኮሚቴ ሊቀመንበር አቶ መስፍን ተገኔ ረቂቅ ህጎቹ ከላይ ከርዕሱ ሲታይ ሰላምና ዲሞክራሲን በኢትዮጵያ ለማበረታታት ቢመስልም ውስጥ ያለው ዝርዝር ግን እንደሱ አይደለም ይላሉ።
የኢኮኖሚክ ሳንክሽን ማድረግ ይችላሉ፣ የኮቪድን እና እንዲሁ አንዳንድ ቤዚክ የሆነ ነገር ላይ ካልሆነ በስተቀር የኢትዮጵያን የኢኮኖሚ መዋቅር ማቆም ይችላል። ምንም አይነት የአይኤምኤፍ እርዳታ ሆነ ብድር ወይም ከዓለም አቀፍ ህዝብ ጋር ያለው ኢንስቲትዩሽንስ ጋር ያለውን ማንኛውንም የኢኮኖሚክ ግንኙነት ሁሉ ማቆም የሚችል ህግ ነው እና የኢትዮጵያን ህግ የውጭ ኢንቨስትመንትን ማቆም የሚችል ህግ ነው እና እንግዲህ የኢትዮጵያን ከዛም አልፎ ደግሞ አሜሪካን ህዝብ ላይ ሊያደርጉ የማይችሉትን ነው በእርግጥ መናገር የሰብአዊ መብት ግዴታ ላይ የሚያደርግ ሶሻል ሚዲያን ይህንን እነሱ ዲፋይን ያደረጉትን የሰላም እንቅስቃሴ ተቃወመ ብለው የሚያስቡትን ሰው ሙሉ ከሚዲያው ጀምሮ ከግለሰብ እስከ ግለሰቦች ድረስ ማዕቀብ ማድረግ ይችላሉ፣ መክሰስ ይችላሉ እና ምንም ጥቅም የለው። እውነቱን ለመናገር ምንም ጥቅም ካለመሆኑን በላይ አሁን በተለይ ደግሞ እንሟገትለት እና ቶሎን እናቋቋመው ለምንፈልገው ይሄ የተጎዳው ሰው ወገናችን በብዛት የሚኖርበት አካባቢ የአፋሩና አማራ እንደዚህ የተጎዱት የተጎዳው የትግራይ ሪጅን በምዕራብ ኢትዮጵያም ያሉት የተጎዱ አካባቢዎች እነሱን እንደገና ለማቋቋም ለሚደረገው ትግል ይሄ ከፍተኛ ጉዳት እና የመጨረሻ ብዙ ተጎጂ የሚሆነው አካባቢ እንደውም የኛው አካባቢ ነው።
ሁለቱ ረቂቅ ህጎች ተመሳሳይና ለአንድ ዓላማ የተዘጋጁ መሆናቸውን የሚገልጹት ጸጥታና ፍትህ ለትግራይ የተሰኘው ተቋም ምክትል ፕሬዚዳንት ዶክተር ሙሉጌታ ገብረ እግዚአብሔር በበኩላቸው በአሁኑ ወቅት ያሉትን የፖለቲካ ችግሮች ከመፍታት በተጨማሪ ወደፊት በሀገሪቱ ብሔራዊ መግባባት እንዲሰፍን የሚያስችሉ መሆናቸውን ይገልጻሉ።
ሁለቱም ማለት ነው የሚያነሱት አንድ በጣም ጥሩ ቁም ነገር አለ። ለወደፊቱም ቢሆን ማለት ነው ናሽናል ዳያሎግ ወደ ሰላም፣ ወደ ችግሮችን በንግግር ወደ መፍታት፣ ወደ መግባባት ለመድረስ የሚካሄድበትን አኳኋን እነዚህ ሁለቱም ህጎች ረቂቅ ህጎች በደንብ አድርገው አስረግጠው ነው ሊያግዙ የተነሳሱት።
ዶክተር ሙልጌታ አክለው ህጎቹ በኢትዮጵያ ያሉ ችግሮች እንዲፈጠሩ መንስኤ የሆኑ ግለሰቦችን ተጠያቂ ለማድረግ ያስችላልም ይላሉ።
ይህ ችግር እንዲፈታና እንዳይፈታ ወሳኝ ሮል ያለው መንግስት ነው፣ የኢትዮጵያ መንግስት ነው። የኢትዮጵያ መንግስት ደግሞ እንዲያውም ይህ ችግር እንዲመጣ ይህ ችግር እንዲባባስ እያደረገ እንጂ ይህ ችግር እንዲፈታ ምንም አስተዋጽኦ እያደረገ አይደለም። ተጠያቂነቱ በአንደኛ ደረጃ በኢትዮጵያ መንግስት፣ ከሱ በማይተናነስ በኤርትራ መንግስት፣ ከዛ ቀጥሎ ደግሞ ሌሎች የሚወስዱት ኃላፊነት ካለ እንዲሁ በተዋረድ የሚወስዱት ኃላፊነት ይኖራል።
በዚህ የማይስማሙት አቶ መስፍን አሜሪካንን ጨምሮ የውጭ ሀገራት በኢትዮጵያ የሚታየውን ችግር ለመፍታት ሚናቸው ከድጋፍ ማለፍ የለባትም በማለት ተቃውሟቸውን ያሰማሉ።
ያለንን ኮንፍሊክት በአገር ውስጥ ባለው የኮንፍሊክት ሪዞሉሽን ስትራቴጂ እስከዛሬም ሲደረግ በነበረው ሁኔታ መፍትሄ ለማግኘት ሙከራ ይደረጋል፣ እየተደረገም ነው። እዛ ላይ ልታግዙን የምትችሉት ነገር እና እኛ የምንፈልገው ከእናንተ ካለ እንጠይቃችኋለን እና እርዳታ ማድረግ ከቻላችሁ በጣም ጥሩ ነው። ከዛ ውጭ ግን በአዋጅ እርስ በርሳችሁ እናንተ ራሳችሁን ተነጋግራችሁ ተግባብታችሁ መግዛት ስለማትችሉ ያላችሁን ችግር በራሳችሁ መፍትሄ ማስጠት ስለማትችሉ እኛንን የምናውቅላችሁና እኛ ይህን ህግ እንጽፋለን በዚህ ህግ መሰረት ተዳደሩ ስትሉን ግን እሱም ይሄኛው የኢትዮጵያ ህዝብ እንደማይቀበለው ስለምናውቅ ይሄ የኢትዮጵያንና የአሜሪካን ግንኙነትን የማያጠናክር የሚያበላሽ ስለሆነ ከዛም አልፎ ደግሞ እንጠብቃለን የምትሉትን የአሜሪካን ኢንትረስትን ስለማይጠብቅ ከሁሉም አንግል እንቃወማለን ነው የምንለው።
የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ጉዳይ ግንኙነት ኮሚቴ ዛሬ ያሳለፈው S3199 ረቂቅ ህግ በጠቅላላ ምክር ቤቱ አባላት እንዲጸድቅ የሚመራ ሲሆን ህግ ሆኖ ለመውጣት በተጨማሪ የህግ አውጪውን ምክር ቤት ድምፅና የፕሬዝዳንቱን ፊርማ ማግኘት ይኖርበታል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የዕለቱን የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ዓለም አቀፉ የቀይ መስቀል ኮሚቴ ከአባላ ለተፈናቀሉ የትግራይ ተወላጆች ልዩ ልዩ ድጋፎች መስጠቱን አስታወቀ። ኮሚቴው ወደ ትግራይ የሚያደርሰውን የሕክምናና ተያያዥ ቁሳቁሶች ድጋፍ መቀጠሉን የገለጸ ሲሆን እስካሁን 25 በረራዎች መካሄዳቸውንም አስታውቋል። ኮሚቴው በአማራ ክልል ለሚገኙ የሕክምና ተቋማትም ድጋፍ እያደረገ መሆኑን ጨምሮ አስታውቋል። አዲስ ቸኮል ተጨማሪ አለው።
ከአፋር ክልል አባላ ተፈናቅለው ወደ ሰመራና ፌዴራል ሊሄዱ ከ16,000 በላይ ተፈናቃዮች ልዩ ልዩ ድጋፎች ማድረጉን ዓለም አቀፉ የቀይ መስቀል ኮሚቴ አስታውቋል። የኮሚቴው የህዝብ ግንኙነት ኃላፊ ፋጢማ ሳቶር ለአሜሪካ ድምፅ እንደገለጹት አብዛኞቹ ተፈናቃዮች የትግራይ ክልል ተወላጆች ናቸው ብለዋል። ለተፈናቃዮችም ልዩ ልዩ ምግብ ነክ ድጋፎች እንደቀረቡላቸው ቃል አቀባይዋ ተናግረዋል።
በአሁኑ ሰዓት በሰመራ 9,000 ለሚሆኑ ተፈናቃዮች የምግብ ድጋፍ እያቀረብን ነው። በአፍዴራም እንዲሁ 7,500 ለሚሆኑ ተፈናቃዮች ለአንድ ወር የሚበቃ የምግብ ድጋፍ እያቀረብን ነው። ከነኚህ ተፈናቃዮች መካከል አብዛኞቹ የትግራይ ክልል ተወላጆች ሲሆኑ የመጡትም ከአብዓላ ነው።
በዚህ ክልል አፍዴራ የሚገኙ ሌሎች 7,500 ለሚሆኑ ተፈናቃዮችም ምግብ ነክ ያልሆኑ የቤት መገልገያ ቁሳቁሶች ድጋፍ እንዳበረከቱም ቃል አቀባይዋ ፋቲማ ሳቶር ይናገራሉ። በሌላ በኩል ዓለም አቀፉ የቀይ መስቀል ኮሚቴ ወደ መቀሌ የሚያደርገውን በረራ አለማቋረጡንና እስካሁን ባካሄዳቸው 25 በረራዎችም ልዩ ልዩ ሕክምናና ተያያዥ ቁሳቁሶች ድጋፍ እያቀረበ መሆኑን ፋቲማ ሳቶር አስረድተዋል።
በትግራይ መቀሌ ለሚገኘው የአይደር ሪፈራል ሆስፒታል ለድንገተኛ ሕክምና የሚያገለግሉ ልዩ ልዩ የሕክምና ቁሳቁሶች አበርክተናል። ይህም ድጋፍ 300 ለሚሆኑ የጦር ቁስለኞችና 400 ለሚሆኑ መደበኛ ሕሙማን አገልግሎት መስጠት ይችላል። ከሕክምና ቁሳቁሶቹና መድኃኒቶቹ ጋር ጓንትና የባክቴሪያ ማጽጃ ኬሚካሎችንም ሰጥተናል። ወደ መቀሌ የምናካሂደው በረራ እንደቀጠለ ነው። አሁን 25ኛ በረራችንን አካሂደናል። ወደፊትም እንቀጥላለን ብለን እናስባለን።
ኮሚቴው ከመቀሌዎች በሚገኙ የትግራይ አካባቢዎችን በእጅ የሚገፉ 77 ውሃ ማመንጫዎችን ወይም የእጅ ፓምፖችን ስራ በማስጀመር እስከ 2 ኪሎ ሜትር ድረስ በመጓዝ ውሃ የቀዱ የነበሩ እናቶች ከ200 ሜትር ባልራቀ ቦታ ውሃ እንዲያገኙ ማስቻላቸውንም ቃል አቀባዩ ፋቲማ ሳቶር ተናግረዋል። በተመሳሳይ በአማራ ክልልም በእጅ የሚገፉ 40 የውሃ ማመንጫ ፓምፖችን ተክሎ ስራ እንዳስጀመረ የሚናገሩት ፋቲማ ሳቶር ከዚህ በተጨማሪ 66 ቶን የውሃ ማከሚያ ኬሚካሎች መስጠታቸውንና ይህም 800 ሺህ የክልሉ ነዋሪዎች ንጹህ የመጠጥ ውሃ እንዲያገኙ የሚያስችል መሆኑን ተናግረዋል። በተጨማሪም ለባቲና ሀይቅ ከተሞችም ጀኔሬተሮችን መስጠታቸውን አክለው ገልጸዋል። በአፋር ኦሮሚያና ሶማሌ ክልሎች ደግሞ ለ1.1 ሚሊዮን እንስሳት ክትባት መስጠታቸውን ፋቲማ ሳቶር ተናግረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል
ወደ ተከታዩ ዘገባችን ስናልፍ የኢትዮጵያ ምርጫ ቦርድ 52 የኦነግ አባላት ከፍርድ ቤት ትዕዛዝ ውጪ ታስረው እንደሚገኙ አረጋግጫለሁ አለ። ሌሎች ፓርቲዎችም በመንግስትና በገዢው ፓርቲ እስርን ጨምሮ የተለያዩ እንግልቶች በአባላቶቻቸው ላይ እየተፈጸሙ መሆናቸውን አስታውቀዋል። መለስካቸው አማሃ ዝርዝሩን ይዟል።
በአሁኑ ጊዜ በኦሮሚያ ክልል ውስጥ የቀረቡ አቤቱታዎችን እያጣራ መሆኑን የገለጸው የኢትዮጵያ ብሔራዊ ምርጫ ቦርድ በኦነግ አባልነት የተመዘገቡ 52 ሰዎች ከፍርድ ቤት ትዕዛዝ ውጪ ወይንም ጨርሶ ፍርድ ቤት ሳይቀሩ በእስር እንደሚገኙ አስታወቀ። ዛሬ ከፓርቲዎች ጋር ለውይይት የተቀመጠው ምርጫ ቦርድ እንዳብራራው ከፓርቲዎች አቤቱታ የቀረበለት በሁሉም ክልሎች እንደሆነ ጠቁመው፣ በአሁኑ ወቅት የኦሮሞ ፌዴራሊስት ኮንግሬስና የኦሮሞ ነጻነት ግንባር ያቀረባቸውን አቤቱታዎች ከገዢው ፓርቲ ከአቤት ባይ ፓርቲ እና ከቦርዱ በተወጣጡ አባላት በተዋቀረ አጣሪ ቡድን በኦሮሚያ ክልል ስራውን እያከናወነ እንደሆነ አስታውቋል። በዚህ መሰረት ባደረገው ማጣራትም የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ከቤት እስር ተፈተው በነጻ መንቀሳቀስ መጀመራቸውን ገልጸዋል። ይሁንና ኦነግ በኦሮሚያ ብቻ 52 አባላቱ ከፍርድ ውጪ ታስረው እንደሚገኙ የቦርዱ ምክትል ሰብሳቢ አቶ ውብሸት አየለ ይፋ አድርገዋል። አቤቱታ ያቀረቡና አባሎቻችን ታስረዋል የሚሉ ብዙ ፓርቲዎች አሉ። ከእነዚህ መካከል አንዱ የራያ ራዩማ ፓርቲ ተወካይ አቶ ጌታቸው ከበደ በአባሎቻቸው ላይ እስራትና ሞትም እንደሚፈጸም ተናግረዋል። የኢትዮጵያ ዜጎች ለማኅበራዊ ፍትህ ኢዜማ ሊቀመንበር አቶ የሸዋስ አሰፋም በፓርቲያቸው አባላት ላይ ከፍተኛ ችግር እንደደረሰባቸው ተናግረዋል። በተለይ በደቡብ ክልል አባሎቻቸው አለፍርድ ቤት ትዕዛዝ ወደ እስር ቤት እየተጣሉ ለወራት እንደቆዩ ይናገራሉ። ይሁንና ከአባሎቻቸው በአንዱ ግድያ ተፈጽሞ እስከዛሬ ክስ እንዳልተመሰረተ ደግሞ ገልጸዋል።
ልክ ምርጫ እንደ ነገ እንደ ሰኞ ቅስቀሳ ሊጀምር ባለፈው ምርጫ እሁድ ማታ የተገደለው ግርማ ሞገስ እስካሁን ድረስ መዝገቡ ተጣርቶ ለሕግ አልቀረም። ሊገል የመጣበት መኪና ተይዞ ነበረ፣ ሹፌሩ ተይዞ ነበር፣ ባለቤት ከዛ በኋላ ግን ቆመ። እንዴት ነው ዋስትና የሚኖራቸው? በተለይ ከአዲስ አበባ ውጭ ከክልል ከተሞች ውጭ ያሉ የፖለቲካ ፓርቲዎች መሪዎችና አባላት እንዴት ነው ዋስትና የሚኖራ? ለምርጫ በሚንቀሳቀስ በህጋዊ መንገድ በሚንቀሳቀስ ላይ እንዲህ አይነት አሰቃቂ ግድያ ተደርጎ እስካሁን ለፍርድ አለማቅረብ ሌላኛው ገዳይስ እንዴት ይማራል?
የኢትዮጵያ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለቪኦኤ እንደገለጹት አሁን በእስር ላይ ያሉ ሰዎች በእስር የቆዩበት ሁኔታና የቆዩበት ጊዜ የተለያየ ነው። አንዳንዶቹ ለወራት፣ አንዳንዶቹ ለዓመትና ከዓመት በላይም መቆየታቸውን አጣርተናል ብለዋል። የጉዳዩ ክፋት ዋናው ቁም ነገር ግን ሌላ ነው ይላሉ።
ከጊዜው በላይ ዋና ትኩረታችን ይሰው ያለ ፍርድ ቤት ትዕዛዝ ታሳሪዎቹ መቆየታቸው ነው። አብዛኞቹ በእርግጥ በሌሎች ክልሎች በተለይ ከስቴት ኦፍ ኢመርጀንሲው ጋር ተያይዞ ታስረው የነበሩ ተፈተዋል። አሁን ኦሮሚያን ነው ማጣራቱ ሂደት ገና ያልተጠናቀቀው። እንዳልኩት ከጊዜውም በላይ የፍርድ ቤት ቀጠሮ ወይም የፍርድ ቤት ክስ ሳይኖራቸው እስር ቤት መቆየታቸው ትክክል አይደለም ብለን ለሚመለከተው አካል ገልጸናል። የብልጽግናን ፓርቲ የማጣራቱ ሂደት አካል ስለሆነ እነሱም አስፈላጊውን እርምጃ በመዋቅራቸው በኩል እንደሚወስዱ ተስፋ።
ብሔራዊ ምርጫ ቦርድ ዛሬ ከፓርቲዎች ጋር ባደረገው ምክክር ላይ 50 ሚሊዮን ብር ለፓርቲዎች ማጠናከሪያ የሆኑ ዘንድ ከመንግስት የተሰጠ መሆኑን ነው። ገንዘቡ የህዝብ ገንዘብ መሆኑን የገለጹት ወይዘሮ ብርቱካን ይህን ድጋፍ እንደ ድጎማ ወይንም እንደ ችሮታ መውሰድ አይገባም ሲሉ አሳስበዋል። ዓላማው ከፓርቲዎች ጀርባ እንዳሉ የሚታሰቡት ዜጎች ሀሳባቸውና ምኞታቸው መድረክ እንዲያገኝ አደባባይ እንዲወጣ ማስቻለው ብለዋል። ገንዘቡ ከተከፋፈለበት መመዘኛዎችም ጥቂቶቹን ጠቅሰዋል።
አንዳንዶቹ መመዘኛዎች በእኩልነት በፓርቲዎች በሙሉ በኩልነት የሚያገኙትን ገንዘብ የሚወስን ነው። ለምሳሌ ሀገራዊ ፓርቲዎች ስለሆኑ ከተመደበው ገንዘብ ውስጥ 30% የሚሆነውን በእኩልነት ተከፋፍሏል። ክልላዊ ፓርቲዎች ደግሞ ወደ 20% የሚደርሰው ማለት ነው። ከዛ ውጭ ደግሞ ባለፈው ምርጫ የተሳተፉ ብዙ እንቅስቃሴዎች ውስጥ የነበሩት ፓርቲዎች አይ ቲንክ ወደ 10% የሚሆነውን ደግሞ ለእነሱ እንዲደርስ አድርገናል።
ፓርቲዎቹ አሉ የሚሏቸውን ጉድለቶች ከመጠቆማቸውን በላይ ምርጫ ቦርድ አድርጓል ያሉትን ጥረትም አመስግነዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን መሰናዷችንን ነው። ከዚሁ ከምርጫ ቦርድ ዜና ሳንወጣ የኢትዮጵያ ምርጫ ቦርድ የኦሮሞ ነጻነት ግንባር ኦነግ ጠቅላላ ጉባኤ እንዲጠራ ጥሪ አቅርቧል። የኦሮሞ ነጻነት ግንባር የቦርዱን ጥሪ መቀበሉን የፓርቲው ጊዜያዊ የህዝብ ግንኙነት ኃላፊ አቶ ለሚ ገመቹ ለአሜሪካ ድምጽ ገልጸዋል። በአቶ አራርሶ ቢቂላ የሚመራው ኦነግ በበኩሉ ቦርዱ ያቀረበው ጥሪ ተቀባይነት የለውም ሲል ገልጿል። ፀሐይ ዳምጠው ዝርዝር አላት።
የኦሮሞ ነጻነት ግንባር ግዛዊ የህዝብ ግንኙነት ኃላፊ አቶ ለሚ ገመቹ ቦርዱ ያስተላለፈው ውሳኔ ላይ የፓርቲያቸውን አቋም ሲገልጹ
የምርጫ ቦርዱን እስካሁን ያደረገው ጥረት እኛ ያው እንደ መልካም ጅማሮ ነው የምናየው። ወደፊትም ይበልጥ አገሪቱን ለማረጋጋት የሚያደርገውን ጥረት ይቀጥል ነው የምናየው። የተወሰነ ውሳኔም ባለፈው ዓመት ማለቴ ነው የተወሰነ ውሳኔው ነው ያረጋገጠው አንዳንድ ጥቃቅን ነገሮች በተጨመሩበት እንጂ እኛ አሁንም ያለውን ውሳኔው እንደ ውሳኔ ተቀብለን እንሰራበታለን። ነገር ግን ምርጫ ቦርድ የራሱን ሊያመቻች የሚገባና ሌሎች አካላትን ከምርጫ ቦርድ ማመቻቸት ያለበት ነገር እንዲሄድበት እናበረታታለን።
በሌላ በኩል የኦሮሞ ነጻነት ግንባር ጠቅላላ ጉባኤ አካሂዷል ሲሉ በአቶ አራርሶ ቢቂላ የሚመራው ኦነግ ፓርቲ ምክትል ሊቀመንበርና አሁን የኢትዮጵያ ባህልና ስፖርት ሚኒስትር ሆኖ እያገለገሉ ያሉት አቶ ቀጀላ መርዳሳ ለአሜሪካ ድምጽ ገልጸዋል።
እኛ በ2013 ዓ.ም መጋቢት ላይ ጠቅላላ ጉባኤ አካሄደን ሁሉን ሰነዶች አሟልተን የስብሰባውም ስነስርዓት ሁሉ የተሟላ መሆኑን ራሱ የቦርዱ ታዛቢዎች የመሰከሩበት እንደገና ደግሞ የቦርዱ የድጋፍ ክትትልና ድጋፍ ሰጪ ዳይሬክቶሬት ያረጋገጠው ለቦርዱም እውቅና እንዲሰጥ የጠየቀው ሁሉ እያለ ነው። እንግዲህ ቦርዱ ዛን ጊዜ ይህንን ጠቅላላ ጉባኤ ያለምንም ጥያቄ ያለምንም እኛ ከኛ ምንም አንድም ማብራሪያ ሳይጠይቀን ግለሰቦች በሚጽፉት ደብዳቤ ግለሰቦች በሚያሰራጩት መግለጫ እዛ ላይ ተንተርሰው ውድቅ አደረጉብን።
በአቶ አራርሶ የሚመራው የኦነግ ቡድን ጠቅላላ ጉባኤ ከአንድ ዓመት በፊት ማካሄዱን ይግለጽ እንጂ የኢትዮጵያ ምርጫ ቦርድ በበኩሉ መጋቢት 4 ቀን 2013 ዓ.ም የተካሄደው የፓርቲው ጠቅላላ ጉባኤ የፓርቲውን ህገ ደንብና ጠቅላላ ጉባኤ አጠራር መስፈርት አሟልቶ ስላላገኘውት ተቀባይነት አይኖረውም ስል ውሳኔ ማስተላለፉ ይታወሳል። ትናንትና ባወጣው የውሳኔ ሀሳብ ላይም ለዚህ ውሳኔ አጽንኦት ሰጥቷል። በቦርዱ ውሳኔ መሰረት ኦነግ ጠቅላላ ጉባኤ ለማካሄድ ዝግጁ ነው ያሉት አቶ ለሚ ፓርቲው በፍጥነት ጉባኤውን እንዳያካሄድ ማነቆ ሆኗል ያሉትን ገልጸዋል።
ቢሮ የለንም፣ አንድም ጽህፈት ቤት። አሁን ታሪካዊው የኦሮሞ ነጻነት ግንባር ጽህፈት ቤት ጉለሌን ጨምሮ ቢሮ የለንም። እንደዚሁም ደግሞ አመራሮቻችን በየቦታ ታስሮ ነው ያሉት። እንደዚሁም የድርጅቱም ሊቀመንበር የሆኑት አቶ ዳውድ ማለቴ ነው፣ የእሳቸውም ንብረት ቤታቸው በተሰበረበት ዕለት እንደተወሰደ ምንም አልተመለሰም። እነሱ ከተወሰዱ መካከል ለአብያት መኪናቸው እነሱ ተንቀሳቅሶ የድርጅቱን ስራ የሚሰሩበት የድርጅቱ ዶክመንቶችን የያዘ ኮምፒውተር፣ ስልክ፣ ሌሎችም በቅጡ ያልተመዘገቡት በተወረሱበት እነዚህ ነገሮች ነው እኛን እንደ ችግር እንቅፋት ሊሆን የሚችለው እንጂ ከዛ ውጪ እንደ ድርጅት እኛ ጠቅላላ ጉባኤውን ለማድረግ በጉጉት ነው የምንጠብቀው። ለችግሩ መፍትሄ ተዋናይ የሆኑት ምርጫ ቦርድ እና ሌሎች አካላትም የራሳቸውን ሚና ከተወጡ እኛ ለማድረግ አሁንም ዝግጁ ነን።
አቶ ቀጀላ በኩላቸው ምርጫ ቦርድ የሰጠው ውሳኔ ተቀባይነት አይኖረውም በማለት ገልጸዋል።
ውሳኔም የሚመስል ውሳኔ ብለን አንቀበለውም እኛ። ምክንያቱም የእኛ ጉዳይ በጠቅላይ ፍርድ ቤት ሰበር ሰሚ ችሎት ተይዞ ያለ ጉዳይ ነው። ከዚህ በፊት ከዛ ወደ ከፍተኛ ፍርድ ቤት ወሰን፣ ከፍተኛ ፍርድ ቤት ጉዳዩን አይቶ መርምሮ ቦርዱ ያስተላለፈውን ውሳኔ ሽሮ ጠቅላላ ጉባኤው እና ጠቅላላ ጉባኤ ያስተላለፋቸው ውሳኔዎች ተግባራዊ እንዲሆኑ ብሎ ትዕዛዝ ሰጠ። ቦርዱ እንደገና ወደ ጠቅላይ ፍርድ ቤት ይግባኝ አለ። ጠቅላይ ፍርድ ቤትም ከፍተኛ ፍርድ ቤት ያስተላለፈውን ውሳኔ ትክክል ነው ብሎ አጸደቀልን። እንደገና ቦርዱ አሁንም ላለመሸነፍ ወደ ሰበር ሰሚ ችሎት ሄደ። ሰበር ሰሚ ችሎትም ጠቅላላ ሁኔታውን አይቶ መርምሮ በአዋጅ የአስተዳደር ስነ ስርዓት አዋጅ 11/83 መሰረት አላየም። ምክንያቱም እነዚህ ሰዎች መደመጥ ነበረባቸው፣ መሰማት ነበረባቸው፣ በእነዚህ ጭብጦች ዙሪያ አይተህ ተገቢውን ውሳኔ እንድሰጥ ብሎ መለሰለት ማለት ነው።
የኢትዮጵያ ምርጫ ቦርድ በኦነግ አመራሮች መካከል የተፈጠረውን አለመግባባት አስመልክቶ የቀረቡለትን አቤቱታዎች በማየት ውሳኔ መስጠቱን ትናንት ባወጣው መግለጫ ጠቅሷል። በውሳኔው ቅር የተሰኙ የፓርቲው ምክትል ሊቀመንበር እነ አራርሶ ቢቅላ ጉዳዩን ወደ ፍርድ ቤት በመውሰዳቸው ክርክር ሲደረግበት ቆይቶ የሰበር ሰሚ ችሎት የሁለቱም ወገኖች የመሰማት መብት በመጠበቅ አስተዳደራዊ ውሳኔ እንዲሰጥበት ወደ ቦርዱ መመለሱንም ጭምር ገልጿል። ቦርዱም የተለያዩ ምርመራዎችን በማድረግ የፍርድ ቤቱን ትዕዛዝ ተከትሎ ያሳለፈው ውሳኔ ለሁለቱም ተከራካሪ ቡድኖች እንዲደርስ ማድረጉን በመጥቀስ ሕጋዊ የኦነግ አካል ጉባኤውን ከማካሄዱ በፊት ቅድመ ሁኔታዎችን በማሟላት በአንድ ወር ውስጥ ውሳኔውን ለቦርዱ እንዲያሳውቅ ጠይቋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
በቀጣይ በራሽያና በዩክሬን ዙሪያ ወደ ያዝነው ዘገባ ነው የምናልፈው። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በበርካታ እንቅስቃሴዎች የታጀበውና ለዲፕሎማሲ ስራ የታለመ በአውሮፓ ያደረጉት ጉብኝት ይበልጡን ስለ ሩሲያው ፕሬዚዳንት ቭላዲሚር ፑቲን በተናገሩት ይታወሳል። እኒህ ሰው ስልጣን ላይ ሊቆዩ አይችሉም ነበር ያሏቸው ፕሬዚዳንት ባይደን ይህንን ከተናገሩ ሁለት ቀናት በኋላ ምንም እንኳን በጉዳዩ ላይ ያላቸውን ጠንካራ ስሜት ባይለውጠውም የዩናይትድ ስቴትስ ፑቲንን ከስልጣን ለማውረድ እቅድ የላትም ሲሉ ብዙ ያነጋገረውን አባባላቸውን ይዘት አብራርተዋል። የሩሲያ ወረራ በዩክሬን ላይ ሁለተኛ ወራቱን በያዘበት በዚህ ወቅት ይህ ምን ማለት እንደሆነ በመጠየቅ የአሜሪካ ድምጿ አኒታ ፓውል ከዋይት ሀውስ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።
ሶስት ቀናት ከዘለቁ ረጃጅም ስብሰባዎች፣ አስቸጋሪ ድርድሮች፣ በብዙ ምክክር ከተደረሰባቸው ሁነኛ የሚሰኙ ስምምነቶችና ጥልቅ ተስፋ ከተጣለባቸው ቃል ኪዳኖች በኋላ በመጨረሻው ሁሉም ነገር ስለ ሩሲያው ፕሬዚዳንት ቭላዲሚር ፑቲን በተባሉት 9 ቃላት የታሰረ ይመስላል።
For God's sake, this man cannot remain power.
የፈጣሪ ያለህ እኒህ ሰው ስልጣን ላይ ሊቆዩ አይችሉም።
ባይደን ወደ ዋሽንግተን ከተመለሱ በኋላ ትላንት ሰኞ በሰጡት አስተያየት ያን አባባላቸውን ተከላክለዋል። ለማለት የፈለጉትን ግን እንዲህ ነበር ያብራሩት።
I'm not walking anything back. The fact of the matter is I was expressing the more outrage I felt toward the way Putin is.
ምንም ነገር ወደ ኋላ እያልኩ አይደለሁም። ጉዳዩ በፑቲን ሁኔታ የተሰማኝን ገሚሱ ዩክሬናውያን ህጻናት ናቸው። እነርሱ ላይ ሳይቀር እኚህ ሰው እየፈጸሙ ያሉት ጭካኔ የተሞላበት ድርጊት ያሳደረብኝ ቁጣ ነው የገለጽኩት። ከነዚያ ቤተሰቦች ጋር ቆይቼ ነው የመጣሁት። እናም ግን ግልጽ ማድረግ ፈልጋለሁ። ያኔም ሆነ አሁን ስለተደረገው የፖሊሲ ለውጥ እየተናገርኩ አይደለሁም። የተሰማኝን ቁጣ እየገለጽኩ ነበር። ለዚያ ደግሞ የምጠይቀው ይቅርታ የለም።
ተንታኞች በበኩላቸው ዩናይትድ ስቴትስ ለምታካሄደው ዲፕሎማሲ አደገኛ ንግግር ነው ይላሉ።
This is really kind of
ይህ በእውነቱ ዩናይትድ ስቴትስ ዓለም አቀፍ ጉዳዮችን አስመልክቶ ማድረግ ትፈልጋለች በሚል የሚሰሙትን አንዳንድ በጣም መጥፎ ጥርጣሬዎች የሚያረጋግጥ ነው። በዓለም ዙሪያ ካሉ ሌሎች አገራት ከተሰማው ምላሽ አንጻር በእርግጠኝነት የፕሬዝደንት ባይደን አስተያየት ተቀባይነት እንዳላገኘ ነው የተረዳሁት። ከሌሎች አውሮፓ አጋሮቻችንም የሰማነው ዩናይትድ ስቴትስ ይህን መሰሉን ሁኔታውን ይበልጥ የሚያባብስ አነጋገር መጠቀም አልነበረባትም፣ አይገባምም የሚል ነው። እናም እንዳለመታደል ሆኖ ይህ አስተያየታቸው አሁንም ለተወሰኑ ቀናትና ሳምንታት እንዳነጋገረ የሚቀጥል ነው የሚመስለኝ።
ፖላንድ ላይ ባዩዋቸው ዩክሬናውያን ስደተኞች ልባቸው እንደተነካ የተናገሩት ባይደን ግን በሩሲያ የመንግስቱ ስርዓት እንዲለወጥ ፑቲንን ለማስፈራራት ያደረጉት እንዳልሆነ አበክረው አስረድተዋል።
ቁጣዬን ነው የገለጽኩት። እኚህ ሰው ስልጣን ላይ መቆየት የለባቸውም ስል ለክ ክፉ ሰዎች በክፉ ስራቸው መቀጠል እንደሌለባቸው አይነት። ይሁን እንጂ ምንም አይነት መንገድ ተጠቅመን ፑቲንን ከስልጣናቸው ለማውረድ የምንከተለው መሰረታዊ የፖሊሲ አቋም ይዘናል ማለት አይደለም።
ዋና መቀመጫውን በዋሽንግተን ዲሲ ባደረገው የፖሊሲ ጥናት ማዕከል የአሜሪካ ኢንተርፕራይዝ ኢንስቲትዩት የክሬምሊን ጉዳዮች ተከታታይና ተንታኙ ሊዮን አሮን ፑቲን ይህን መሰሉን አነጋገር ለአሁኑ ቸል ብለው ያልፉታል ባይ ናቸው።
ፑቲን is a big boy. Remember, he had been called
ፑቲን አንድ ትልቅ ልጅ እንደማለት ናቸው። ካሁን ቀደም ነፍሰ ገዳይ በሚል ተብለው ያውቃሉ። ከዚያ ግን ፈገግ ብለው ምንም እንዳልነበረ ተጨባብጠው ሰላምታ ተለዋወጡ። አሁንም ጊዜው ሲያልፍ የሚፈጠረው ነገር የሚኖር አይመስለኝም። ያ ማለት ግን ይረሱታል ማለት አይደለም። ፈጽሞ አይረሱትም። እናም በእርግጠኝነት ማለት የሚቻለው በንግግርም ይሁን በአንዳች አይነት የፖሊሲ እርምጃ ባንድ ወይም በሌላ መንገድ ለባይደን ንግግር ምላሽ የሚሆን ነገር ለማድረግ መሞከራቸው እንደማይቀር ነው። ለአሁኑ ግን ያን ያህል መዘዝ ሊያስከትል የሚችል ጥፋት አይታየኝም።
አሮን አያይዘውም ፑቲን አሁን ሁለተኛ ወሩን የያዘውን የዚህን ጭካኔ የተመላበት ግጭት አካሄድ የሚቀይሩ አይመስለኝም ብለዋል። በሌላ በኩል መንግስታዊው የሩሲያ ቴሌቪዥን ጣቢያ በትላንትናው ዕለት ያሰራጨውን ዘገባ በዩክሬኗ ደቡባዊ የማሪፖል ከተማ ከሚገኝ የቲያትር ቤት ስሙን ተናግሯል። ይሁን እንጂ ቲያትር ቤቱ ባለፈው መጋቢት 2014 ዓ.ም ተመረጠ በሩሲያ ኃይሎች በቦምብ መውደሙ ተዘግቧል። በጊዜው ከህንጻዋናት ላይ ነጭ ባንዲራ ሰቅለው ልጆች የሚል ጽሑፍ ካየር እንደሚታይ አድርገው በትልቁ አስፈረው እንደነበር ከዚያ ተጠልለው የነበሩ ሲቪሎች ተናግረዋል። እንደ ዩክሬን ባለስልጣናትም ግምት በዚያ የቦምብ ድብደባ ቁጥራቸው 300 የሚጠጋ ሰዎች ተገድለዋል።
ከዚሁ ከዩክሬን ጋር ከተያዘው ዘገባ ሳንወጣ የዩክሬን ስደተኞች አሁንም ወደ ፖላንድ እየመጡ ነው። ብዙዎች ድንበር አቋርጠው የመጡ ናቸው። ወደ ሌላ ቦታ ለመሄድ አውቶቡስና ባቡር እስኪሳፈሩ ድረስ ካምፖች ውስጥ ይቆያሉ። በመጠለያ ካምፕ ውስጥ በጎ ፈቃደኞች የሚያስፈልጓቸውን መሰረታዊ ነገሮች ለማሟላት ይረዷቸዋል። ሜሪ ማጋዌ በዚህ ዙሪያ የላከችልንን ዘገባ ደረጀ ደስታ ያቀርበዋል።
ኮርክ ዙዋ የመጠለያ ካምፕ ከዩክሬን ፖላንድ ድንበር ጥቂት ኪሎ ሜትሮች እልፍ ብሎ የሚገኝ ስፍራ ነው። ከዩክሬን ለሚፈናቀሉ ስደተኞች እንደ መተላለፊያ ስፍራ ሆኖ ያገለግላል። ልክ እዚህ እንደደረሱ በጎ ፈቃደኞች ምግብ፣ ውሃና ሌሎች አስፈላጊ ነገሮችን በመስጠት ይቀበሏቸዋል። በጎ ፈቃደኞቹ ከፖላንድና ከሌላው የዓለም ክፍል የመጡ ናቸው። እነዚህ ሁለት በጎ ፈቃደኞች ለምሳሌ የመጡት ከጀርመን ነው። ሳሻ እንደሚለው ወዲህ ከመምጣቱ በፊት እርዳታዎችን ማሰባሰብ የጀመረው ገና ከአገሩ ሳይነሳ ነው።
ነገሩን እያስተባበርኩ ነበረ። ስለዚህ ከሀገራችን ከተሞች ነው በፌስቡክ የሰበሰብ ነው። በጥቂት ሰዓታት ውስጥ ከመቶ በላይ ሰዎች ብዙ ምግብ ነክ ቁሳቁሶችና አልባሳትን ለግሰዋል። ትንሽም ገንዘብ ለግሰዋል። በዚህ ገንዘብ እዚህ መሆን እንችላለን። እኛ አይከፈለንም። የምንጠቀምበት ለነዳጅ ነው። የበጎ ፈቃደኝነት ሥራ ነው። ከአፍሪካ ብዙ ነገር ወስደናል። በቅኝ ከተያዙ አገሮች ብዙ ነገር ወስደናል። ስለዚህ የተወሰነ ነገር መልሰን መስጠት አለብን።
ከኮርኩዙዋ መጠለያ ካምፑ ስደተኞችን ወደ ፕሬዝሚዝል የሚያጓጉዝ አውቶቡሶች አሉ። ይህ የባቡር ጣቢያ ለስደተኞቹ ትልቅ መተላለፊያ ስፍራ ነው። ከዚህ ወደ ፖላንድ ከተሞችና ወደ ሌሎች የጎረቤት አገሮች ሳይቀር ይሄዳሉ። ዳሪያ በዩክሬን የሥነ ሙዚቃ አስተማሪ ናቸው። አሁን ወደ ስዊድን ለመሄድ ከሁለት ወንድ ልጆቻቸው ጋር በባቡር ጣቢያው እየተጠባበቁ ነው። በዩክሬን ቀርተው እዚያ ቢያግዙ ደስተኛ ነበሩ። ይሁን እንጂ ግን ለልጆቻቸው ደህንነት ማሰብ እንዳለባቸው ይናገራሉ።
ባለቤቴ ዩክሬን ውስጥ ነው ያለው። ሀገሩን ለመከላከል ሲል በዩክሬን መቆየትን መርጧል። ልጆች ስላሉን ለእነሱ ሲባል እኛ ለቀን ለመውጣት ወሰነናል። ስለ እነሱ ማሰብ ይኖርብናል እንጂማ እኔ ስለ እኔ ሕይወት ግድ የለኝም። የነሱ ህይወት ግን ይበልጥ ያሳስበኛል።
በባቡር ጣቢያው በርካታ በጎ ፈቃደኞች አሉ። አንዳንዶቹ እዚያ ለሚቆዩ ሴቶችና ህጻናት አንዳንድ ነገሮችን በማቅረብ ይረዳሉ። ሌሎች ትኩስ ምግብ ያቀርቡላቸዋል። ሌላዋ በጎ ፈቃደኛ ሳሻ ትባላለች። የመጣችው ከኦስተን ቴክሳስ ነው።
I just came with my family to volunteer and help out.
እዚህ የመጣሁት የበጎ ፈቃድ አገልግሎት ለመስጠት ከቤተሰቦቼ ጋር ነው። ቤተሰቦቼ የሩሲያን ቋንቋ ይናገራሉ። ስለዚህ የኛ መምጣት እጅግ በጣም ጠቃሚ መስሎ ተሰምቶኛል። ምክንያቱም ማስተርጎም እንችላለን።
ዳሪያ በባቡር ጣቢያው እየተጠባበቁ ባሉበት ወቅት በአገራቸው የሆነ ባለው ነገር ሙሉ ለሙሉ የተነኩ ይመስላል።
It feels horrible, horrible because one crazy guy
በጣም ስቃይ ተሰምቶኛል። ምክንያቱም በጣም አስቀቃቂ ነው። አንድ ወፈፌ ሰው ወደ ቤቴ መጥቶ ሁሉንም ነገር አውድሞታል። የአንድን ሰው ቤት ማውደምን የአንድን ሰው ህይወት ማጥፋት እጅግ በጣም አስቀቃቂ ስሜት ይፈጥርብሃል።
ዳሪያ ለአሁኑ ስደተኛ ናቸው። ይሁን እንጂ አንድ ቀን ወደ ቤታቸው እንደሚመለሱ ተስፋ ያደርጋሉ።
እያዳመጣችሁት ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ዝግጅታችን በአሁኑ ሰዓት ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አሁን የመጀመሪያውን አጋማሽ ዝግጅት የቀዳሚ ዝግጅታችንን አጠናቀን ወደ ሁለተኛው ምዕራፍ የምንሸጋገርበት ሰዓት ላይ ደርሰናል። ቀዳሚው ዝግጅታችን ወደ ወሎ ይወስደናል። በሰሜን ወሎ ዞን ራያ ቆቦ ወረዳ ቆቦ ከተማ ውስጥ ተፈናቅለው በመጠለያ ውስጥ ከሚገኙ የህብረተሰብ ክፍሎች መካከል አካል ጉዳተኞች ይገኙበታል። አካል ጉዳት ላይ መፈናቀል ሲታከልበት ችግሩን ውስብስብ ያደርገዋል የሚሉት ተፈናቃይ አካል ጉዳተኞች ተገቢውን ትኩረት ከተገቢው አካል አለማግኘታቸውንም ይናገራሉ። በስፍራው የተገኘው መስፍን አራጌ ያጠናቀረው ዘገባ እንደሚከተለው ይቀርባል።
መምህር አብርሃም ወሰን ይባላሉ። ገና የስድስት ወር ህፃን ሳሉ የአይናቸውን ብርሃን የተነጠቁ አካል ጉዳተኛ ከመቀሌ ዩኒቨርሲቲ የመጀመሪያ ድግሪያቸውን አግኝተው አላማጣ ከተማ ውስጥ በቋንቋ መምህርነት ለሁለት ዓመታት አገልግለዋል። በማዕከላዊ መንግስቱና በህወሓት መካከል የተቀሰቀሰው ወታደራዊ ግጭት ለአካባቢው ሰላም እጦት ለነዋሪው መፈናቀል ምክንያት ሲሆን፣ እሳቸውም ይኖሩበት ከነበረው አላማጣ ተፈናቅለው 30 ኪሎ ሜትር ርቀት ላይ ወደምትገኘው ቆቦ ከተማ ከመጡ 3 ወራት አልፈዋል። ውሎና አዳራቸውን ከ16000 በላይ ተፈናቃይ በሰፈረበት ድንጋይ ቆለል ትምህርት ቤት ውስጥ አድርገው
እዛ መምህር ነኝ አስተምር ብለውኝ ነበር። ያስተማርን ነበር ያለ ደሞዝ ማለት ያለ ምንም እርዳታ ለምግን ኢትዮጵያ ለምን አልክ ብለው ባንዳነ አንተ የመጀመሪያው አይነ ስውር ባንዳነ ብለው እኔን ያው ሊያስሩኝ ነበር። በተለያዩ ሰዎች እርዳታ ከስር ወጥቼ ግን ክትትል ይደረግብኝ ነበር። እዚህ መጣሁ ነኝ። እንዴት መጣሁ ለሚለው እዛ መኪና ዋጃ ምትባላለች ትንሽ ናት። ከሷ ካለማጣ ዋጃ 50 ብር ነው። ከዋጃ ወደዚህ ወደ መከላከያ ለመድረስ 150 ብር ጋር ይወስድብሃል። እሱን ከፍለን ነው የተሻለ ይኖራል እኛን የሚያግዘን ይኖራል ብለን የመጣ።
የመንግስት ስራ ብቸኛ የገቢ ምንጫቸው ለሆነው መምህር አብርሃም ደሞዝ ኪሳቸው ከገባ አመት እየተጠጋው እንደሆነ ይናገራሉ።
እስካሁን 9 ወራችን ምንም ነገር የተደረገ ነገር የለም ማለት ነው። ቀደም ሲል በትግራይ ነበረ። ከዛ የትግራዩ እንትን ከተነሳ በኋላ ብልጽግና ወይ ደሞ የሰሜን ወሎ በሚለው ይከፈለን ነበር። አሁን መተን ስንናገር ምንም የደሞዝ አካውንት ክፈቱ ተብለን ምንም ዞር ብሎ ያየን የለም። በነሱ ነበር ሲከፈል እስካሁን እንዴት ሆናችሁ የሚለን እንኳን የለም። እኛን የሚያየን ራሱ የሚመለከተን የአካል ጉዳተኞች ተወካይ ራሱ የለም።
ጉዳዩ የሚመለከተው የሰሜን ወሎ ዞን ገንዘብና ኢኮኖሚ ልማት መምሪያ ኃላፊ ጀነት ያያሌው ደሞዝ ሳይከፈሉ የቆዩ የመንግስት ሰራተኞች ክፍያ እንዲያገኙ ከክልሉ መንግስት ጋር እየሰራን ነው ብለዋል።
በመጀመሪያ ህልውና ዘመቻ ራያ ለማጣ ራያ በላና ለማጣ ከተማ ወደ አማራ ክልል ሰሜን ወሎ ዞን ከተጠቃለሉ በኋላ በ2013 ዓ.ም በጀት ከተበደበ በኋላ ጥቅምት 24 ስለነበረ ህልውና ዘመቻው። ከዛ በኋላ ከጦርነቱ ማግስት የተወሰኑት መንግስት ሰራተኛ በትግራይ ክልል አካተው ይከፍላሉ። የተወሰኑት መንግስት ሰራተኛዎች ሲያሊ አዳዲስ የተሾሙ አመራሮችን አማራ ናቸው ብለው ያሰቡትን በሙሉ አስወጥተዋቸው ነበር ከዛኛው ክፍያ። ይሄ መውጣቱን በዛ የሚገኙ ሶስት ወረዳ አስተዳደርና ፋይናንሶች ማረጋገጫ ሰጡ። እዛኛው ክልል ላይ እንደማይከፈሉ እሱን በሰነድ እንዲቀርብ ድን ካደረግን በኋላ ከክልሉ ገንዘብ ቢሮ ጋር ተነጋግረን እነዚህ የማይከፈላቸው መንግስት ሰራተኛና አዲስ አመራሮችን የተሾሙ አመራሮችን ከሰሜን ወሎ እንዲከፈል ገንዘብ እየገባልን እየከፈል ይኖረናል። አሁንም እየከፈልን ያለነው ወደ ሰሜን ወሎ ከተመለስን በኋላ ግን ከፍተኛ ቁጥር ያለው መንግስት ሰራተኛ በዛ እየተከፈልን አይደለም የሚል አቅርበዋል። የተወሰኑትን አካተን የከፈልንበት ሁኔታ አለ። አሁን እየቀረበ ያለውን ደግሞ ግዴታ በጀት ስለሚያስፈልግ በዝርዝር ለይታችሁ አምጡ ብለናቸዋል። እሱ ለክልሉ ቀርቦ ውሳኔ ያስፈልገዋል ማለት ነው። ያው የበጀት ኢሹ ስለሆነ ክልሉ በጀት በሚፈቅድበት ወቅት ምላሽ እንሰጣለን ማለት ነው።
መምህር አብርሃም፣
በጣም ከባድ ነው። ለምን መሰለህ? አካል መጉደል በመሰረቱ እዚህ በውጭ ባሉት ግንዛቤያቸው በሰፋ ሀገሮች ምንም እንዳልሆነ ግልጽ ነው። አለማየት አይነ ስጋ ነው የጠፋው። አይነ ህሊና እስካለ ድረስ ምን ማለት እዚህ ግን አንደኛ ባለማየት የሚደርስበት ጫና አለ። ሁለተኛ ደግሞ እዚህ ጋር ስትፈናቀል የማታውቀው አካባቢ የማትግባባው ህብረተሰብ ነው ያለው። ግንዛቤ ያን ያክል ነው። ስለዚህ በጣም ችግር ነው። እውነቴ ነው የምልህ።
ጥያቸው የመጣሁት ቤተሰቦቼ ደህንነትም ያሳስበኛል ይላሉ መምህሩ።
አራት ልጆች አሉኝ። አጠቃላይ 6 ቤተሰብ ነን። ሚስቴና ልጆችን ትቼ ነው የመጣሁት መምጫ ስለሌለ።
በድንጋይ ቁልል ትምህርት ቤት ያገኘነው ሌላው አካል ጉዳተኛ ወጣት ክላሽ ሞላ ከ2001 ዓ.ም ጀምሮ ምንነቱ ባልታወቀ ህመም ምክንያት ከቦታ ቦታ ራሱን ችሎ አይንቀሳቀስም። ተሽከርካሪ ወንበሩን የሚገፋለት ደጋፊ ካላገኘ በቀር እሱም ትዳር መስርቶ 2 ልጆች ካፈራበት ዋጃ ከተማ ተፈናቅሎ ከመጣ 3 ወራት ሆነውታል።
ግርግር በተነሳ ሰዓት ጓደኞቼ ይዞኝ ወጡ። በቃ እዚህ ላይ በቃ ብትቀመጥ ጥሩ አይደለም፣ ፍንዳታ ቢሆን ምን ቢሆን ሸሽተ ማታመጠሊና እና እኛ ጋር ይዘን እንውጣ ብለው ይዞኝ ወጡ። ከዋጃ ለቆቦም ስመጣ በቃ በይቾ ብቻ ነው እየገፉኝ።
ስደቱ ያስከተለው ረሃብና የማረፊያ ጦት ከሁለት ልጆቹና 3ኛ ልጅ ከጸነሰችለት ባለቤቱ ጭምር እንዲለያዩ እንዳስገደደው አጫውቶናል። በተለይ ለአካል ጉዳተኛ ስደት ምን ያህል ከባድ እንደሆነ ሲገልጽ፣
ፈጣሪ መቼም አላመሰቀውም እንጂ እንደዚህ ብለህ መሰደድ በጣም የሚከብድ ነው። ከዚህ ላይም እንደዚህ ብለህ ሆነህ ደግሞ የማታገኘው ነገር አለ። መንግስት አረዳንም የሻይ የምትለው ነገር የማይሰራ ሰው ተስፋ የለውም መቼም።
ይህን ቃለ መጠየቅ እየሰራን በነበረበት እለት ተፈናቃዮቹ ወደ ሌላ አካባቢ ይንቀሳቀሳሉ የሚለው ዜና ከአላማጣ፣ ራያ አላማጣ፣ ራያ ባላና ራያ ቆቦ አካባቢዎች የመጡ 60,000 ገደማ ተፈናቃዮች ሰፍረውባቸዋል በተባሉ በቆቦ ከተማ 4 ቦታዎች ውስጥ በሰፊው ይናፈስ ነበር። በቂ እርዳታ አልተደረገልንም የሚል ቅሬታ የሚያሰሙት አካል ጉዳተኞችም ሆኑ ሌሎች ተፈናቃዮች የቦታ ለውጡን በስጋት መመልከታቸው አልቀረም።
እዚህ ምንም የለም፣ ደግሞ ካምፑ ይነሳ እየተባለ ነው። ስለዚህ አካል ጉዳተኞችና ህጻናት፣ እኔ ብቻዬን አይደለም፣ እኔ ስጎዳ ህጻናቱ ሲጎዱ፣ የእኔ ጉዳት ባይበቃ ህጻናቱ እየተጎዱ ነው። የእኔን ጉዳት ሆን ብዬ ተቀብዬ እንኳን ብሄድ እዛ ለአካል ጉዳተኞች የሚመጥን አይደለም። ለህጻናት፣ ለነብሰ ጡሩ፣ ለእርጉዙ የሚመጭ አይደለም። ስለዚህ ይህንን ደግሞ የሚመለከተው የሰብአዊ መብት ነኝ የሚል አካል ካለ ይህንን እንዲያይልን እንፈልጋለን። አሁን ኢንፎርሜሽን የለንም ስለ ካምፑ።
የራያ አላማጣ ምክትል ዋና አስተዳዳሪ ዝናቡ በላይ ግን ወደ ሌላ አካባቢ የማንቀሳቀስ ስራው መሰረታዊ አገልግሎቶችን ለማሟላት ጥረት ተደርጎ የሚካሄድ ነው ብለዋል።
የሚመጣው ነገር በሙሉ እዛኛው ሪሶርሱ አዲስ ወደ ተሰራው ካምፕ ነው እየተራገፈ ያለው። ስለዚህ እዚህ የሄደው ሰው እዛ ሲገባ ፍራሽም ይሰጠዋል፣ ምንጣፍም ይሰጠዋል፣ አንሶላም፣ ሁሉም ነገር ይሟላም ብለን ነው የምናስብ ያለ ነው።
ይህም ፕሮግራም ካጠናቀርን በኋላ ተፈናቃዮቹ ድሬ ሮቃ ወደ ተባለ አካባቢ መንቀሳቀሳቸውን ለማረጋገጥ ተችሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ።
በቀጣዩ ዘገባችን ደግሞ ከወሎ ወደ ትግራይ እንሻገራለን። የምጣኔ ሀብት መሰናዷችን ነው። በትግራይ ክልል መቀሌ ከተማ ነዋሪ የሆኑት አቶ አስገዶም ተወልደ በከተማዋ ውስጥ ያለውን የሸቀጦች እጥረት ለማቃለል በቤት ውስጥ ዘይት እያመረቱ ለራሳቸውና ለወዳጆቻቸው በማቅረብ ላይ ይገኛሉ። ሙሉጌታ አጽብሃ ከመቀሌ ተከታዩን ልኳል።
ወደ ትግራይ ክልል ከባለፈው አመት ሰኔ ወር ጀምሮ መሰረታዊ ሸቀጦች ስላልገቡ ህብረተሰቡ ችግር ውስጥ እንደሚገኝ ነው አቶ አስገዶም ተወልደ የሚናገረው።
በትግራይ ዘይት ብቻ ሳይሆን ሁሉም መሰረታዊ ሸቀጦችም ይሁኑ የምግብ አቅርቦቶች በገበያ ላይ ከፍተኛ ጥረት ነው ያለው። ይህን ጥረት ደግሞ የትግራይ ጦርነት ከተጀመረ ጀምሮ በከባድ ጥረት ህዝቡ ውጥረት ላይ ነው። ስለዚህ ዘይት ብቻ ሳይሆን የምግብ ሸቀጦች በሙሉ መሰረታዊ ሸቀጦችን የሚባል ደግሞ ስፔሻሊ ከውጭ የሚመጡ እስከሆነ ድረስ በጣም እጥረት አለባቸው። ትግራይ ራሱን የሚያመርተው የምግብ አቅርቦቶች አሉ። እሱን ትንሽ ያቀለዋል ለምግብ ሸቀጡ። እንደነ ዘይት፣ ስኳር፣ ሌሎች የመሳሰሉት ግን ትንሽ ከበድ ይላሉ።
በመቀለ ከተማ ነዋሪ የሆነው አቶ አስገዶም ያለው ችግር ለመፍታት በቤት ውስጥ ዘይት በማምረት ለቤተሰቦቹና ለቅርብ ጓደኞቹ እያቀረበ እንደሚገኝ ነው የተናገረው።
አመርታለሁ ለማለት እንኳን ትንሽ ያስቸግራል። ማምረት ማለት በብዛት ነው እንደዛ ማለት የምንችለው። እኔ የምሰራው ቤቴ ትንሽ ለቤት ውስጥ የምታገለግል ልክ የጭማቂ መስሪያ መሽን ወይም ደግሞ ትናንሽ የፎርኖ መሽኖች አይነት ወይ ግሪል የሚሰራ መሽን አይነት ነው ያለችኝ። ትንሽ ናት። እሷን ተጠቅሜ የአገር ውስጥ ማለት ትግራይ ላይ የምናፈራው ሰሊጥ፣ ኑግ እና ተልባ ከነዚህ ሶስቱ ቶክሲክ ያልሆኑ እነዚህ ሶስት ናቸው። ጎመን ዘር አለ ግን ቶክሲክ ነው፣ ኒውትራላይዝ ኬሚካል ያስፈልገዋል። ሁለተኛ ትንሽ ሽታም አለው፣ እሱን የሚያጠፋ ነገር መኖር አለበት። ስለዚህ ይህን አልጠቀምም። ለራሴ የሚጠቅመኝ ተልባ፣ ኑግና ሰሊጥ ነው የምጠቀመው። በዚህ ተጠቅሜ ትንሽ ቮሊም ያለው ለራሴ ሆናለሁ። ከዛ ጓደኞች ያሉ ቤተሰብም ከፈለጉ ጥሬ እቃውን አምጥተው ይሰጡኛል። በመጠኑ ሰርቼ እሰጣቸዋለሁ። ካልሆነ ግን እኔ ራሴ ገዝቼ ፕሮሰስ አድርጌ በዋጋው እሰጣቸዋለሁ።
በቀን እስከ 10 ሊትር ዘይት እያመረተ እንደሚገኝ ነው የገለጸው።
እንደ ሁሉም በአገሪቱ ያለ ገበሬ ህዝቡ በአውድማ ስለሚያስገባው ትንሽ የዘሩ ጥራት አስቸጋሪ ይሆናል። አፈር ይኖረዋል፣ አሸዋ ይኖረዋል። ይህንን ማበጠር ያስፈልገዋል። አበጥረን ማበጠር ብቻ ሳይሆን ለምሳሌ ትላልቅ መሽን ያላቸው ሰዎች ሲያበጥሩ ብሎወር ስላላቸው አፈሩ በኖ እንዲወጣ ያደርጋሉ። እኔ የምጠቀመው ግን ለራሴ እስከሆነ ድረስ የበለጠም ንጹህ እንዲሆንልኝ ስለምፈልግ አበጥሬ አጥበዋለሁ። አጥቤ እርጥበት ነገር እንዳይኖረው በፀሐይ በደንብ ይደርቃል። በደንብ ደርቆ ወደ መሽኑ ስናስገባው ጥሩ የሆነ ይልድ ይሰጠኛል።
ወይዘሮ አዝመራ ገብረ ኢየሱስ የተባሉ የአቶ አስገዶም ጎረቤት በገበያ ያለው ዘይት በጣም ጥቂት ነው፣ ዋጋውም ውድ ነው በማለት ነው የተናገሩት።
በጣም ያግዘናል። 5 ሊትር ገበያ ላይ ከ2500 እስከ 2700 ይባላል። አስገዶም ግን በቅናሽ ነው የሚሰጠን። በ1500 ብር ነው የሚሰጠን። ዘይቱም በጣም ንጹህ ነው። የምትበላው ሳትሰጋ ነው።
አቶ ገብረ ኢየሱስ ገብረ ወልድ የተባሉ በበኩላቸውም በቀላሉ ቤት ውስጥ በማምረት መሰረታዊ ፍላጎቶች ማሟላት እንደሚቻል ያሳይ ስራ ነው ብለዋል።
እንደ እድል ሆኖ ግን አስገዶም ይህንን ስራ በመኖሩ ለራሱ ለቤቱ ብሎ በማዘጋጀቱ እኛ ደግሞ እንደ ቤተሰብ ሌሎችም በጓደኝነት መልክ የቀረቡ ሰዎች አሉ የዛ ተጠቃሚ በመሆናችን ለሰባት ወር የሚሆን በዘይት ጉዳይ ሳንቸገር መጠቀም ችለናል። በትንሿ እሱ ለራስ ብሎ በፈጠራት ነገር ለእኛ ሼር በማድረጉ ማለት ነው። ስለዚህ የዘይት መፍትሄ ማምጣታችን ብቻ ሳይሆን በጤና መልክም ብናየው ከኛ ከራሳችን እዚህ ከሚበቅሉ ዘሮች ድሮም በባህላዊ መልኩም ለዘይት የምንጠቀምባቸው እንደ ኑግ ያሉ ነገሮች ያመረታቸው ነገር ስለሆኑ ለእኛ ከሰባት ወር በላይ በዘይት እንዳንጨናነቅና ለዘይት ብለን ብዙ ወጪ እንዳናወጣ ረድቶናል።
ባለፉት 2 ዓመታት በጦርነት ምክንያት በትግራይ ክልል በቂ ተልባ፣ ኑግና ሰሊጥ ባለመመረቱና መሰብሰቡ ገበያ ላይ ለማግኘት ያስቸግራል ያለው አቶ አስገዶም በትግራይ ክልል ባለው የነዳጅ እጦት ምክንያትም እነዚህ ምርቶች ካሉበት አካባቢ ለማስመጣት ተጨማሪ እንቅፋት እየሆነ ይገኛል በማለት ነው የገለጸው። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለ።
ወደ ማጠናቀቁ ከመሄዳችን በፊት አንድ ማስታወቂያ ሰምተን እንመለስ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ
ከብርሃን ኃይሉ ጋር ሳስተናግዳቸው ምሽት ስመኝሽ የቆየ ነበርኩ። ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። ሰላም፣ ደህና ደሩ።